ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ዋሽንግተን ከሚገኘው ስቱዲዮ በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከአሁን ጀምሮ እስከ ምሽቱ 4 ሰዓት ድረስ የሚያስተላልፈውን የማክሰኞ ምሽት ዝግጅቱን ጀመረ። ጤና ይስጥልኝ፣ እንደምናምሽታችኋል። ከሰሎሞን አባተ ጋር አብሬ የማስተናግዳችሁ ቆንጂት ታዬ ነኝ። በምሽቱ ዜናዎች ይሆናል ዝግጅታችን የሚጀምረው። የብሔራዊ ብረታ ብረትና ኢንጂነሪንግ ኮርፖሬሽን ሜቴክ የቀድሞ ዋና ዲሬክተር ብርጋዴር ጀኔራል ክንፈ ዳኘው በሙስና ወንጀል ተጠርጥረው በቁጥጥር ስር ውለዋል። በዛሬው ዕለት በትግራይ ክልል ምዕራባዊ ዞን ባህር በተባለ አካባቢ በቁጥጥር ስር የዋሉት ጀነራሉ በፖሊስ ተይዘው አዲስ አበባ መጥተዋል። ሊያመልጡ የሞከሩና በተለያዩ አካባቢዎች የተደበቁ ሌሎች የሙስና ተጠርጣሪዎችን ለመያዝ ጥረት እየተደረገ መሆኑንም የፌዴራል ጠቅላይ አቃቤ ሕግ አስታውቋል። ዝርዝር ዘገባዎቹን ከዜና በኋላ በአብይ ርዕስ እናቀርባለን። በሌላ ዜና ሰመጉ የመብቶችን በሚጥሱ ኃይሎች ላይ መንግስት እየወሰደ ነው ያለውን እርምጃ ተጠናክሮ እንዲቀጥል ጠይቋል። ሰመጉ የሰብአዊ መብቶችን ለማስጠበቅ ከመንግስት ጋር ትብብር ለማድረግ ያለውን ፈቃደኝነትም ገልጿል። በዚህም ላይ ዘገባ ይኖረናል። ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው።
የተባበሩት መንግስታት ድርጅት የጸጥታ ጥበቃ ምክር ቤት ኤርትራ ላይ ጥሎ የነበረውን የጦር መሳሪያ ግዥና ሌሎች ማዕቀቦችን ሊያነሳ መሆኑ ተገልጧል። ኤርትራ ከጎረቤቷ ኢትዮጵያ ጋር የነበራት ፍጥጫ የተሟላ ግንኙነት ወደ ሰላም መመለሱንና ከጅቡቲም ጋር የነበራት ግንኙነት መሻሻሉን ተከትሎ የጸጥታ ጥበቃ ምክር ቤቱ ማዕቀቡን ለማንሳት መወሰኑን ጉዳዩን ይከታተሉ የነበሩ ዲፕሎማቶች ይፋ አድርገዋል። አሉላ ከበደ አጠር ያለ ዘገባ አለው።
እንደ አውሮፓውያን የዘመን አቆጣጠር ታህሳስ 23 2009 ዓ.ም የተባበሩት መንግስታት ድርጅት በኤርትራ ላይ የጣለው ማዕቀብ የጦር መሳሪያ ግዢና በመሪዎቿ ላይ የሚደረግ የጉዞ እንቅስቃሴን እንዲሁም በአንዳንድ የአገሪቱ ወታደራዊ ባለሥልጣናትና የፖለቲካ መሪዎች ላይ የንብረት ወይም የገንዘብ ዝውውር ላይ ገደብ የሚጥል ነው። ባለፈው የነሐሴ ወር ኢትዮጵያና ኤርትራ በመካከላቸው የነበረውና ለአስርተ ዓመታት የዘለቀው የጦርነት አዝማሚያና ፍጥጫ አብቅቶ በምትኩ ሰላም እንዲሰፍን የተዘጉ ኤምባሲዎቻቸው እንዲከፈቱ፣ ወደቦች ሊከፈቱ በሁለቱ አገሮች መካከል የአየር በረራ እንዲጀምር መስማማታቸውን ተከትሎ ነው ጉዳዩ በተለየ ትኩረት መጤን የጀመረው። በኤርትራና በተመሳሳይም ከጅቡቲ ጋር የነበራትን በባላንጣነት የመታየት አዝማሚያ ለውጣለች።
አመሰግናለሁ አሉላ። ወደ ተከታዩ ዘገባ እናልፋለን። በቦረና ዞን ሞያሌ ከተማ ከሶማሌ ክልል የመጡ ያሏቸው ታጣቂዎች ባደረሱት ጥቃት ቢያንስ ሶስት ሰዎች መገደላቸውን ነዋሪዎች ለአሜሪካ ድምፅ ገለጹ። የከተማው አስተዳዳሪ አቶ ፉጊቻ ደንጌ ግጭቱ አሁንም መቀጠሉን ገልጸው የተገደሉት ሰዎች ቁጥር እየተጣራ መሆኑን ተናግረዋል። በግጭቱ በከተማይቱ የሁለተኛ ደረጃ ትምህርት ቤት መቃጠሉንና ሌሎችም ከመቶ በላይ ቤቶች መውደማቸውን ጨምረው አስታውቀዋል። ከሶማሌ ክልል መጡ የተባሉት ታጣቂዎች በመኪና ተሳፍረው በከተማይቱ ዋና ዋና መንገዶች ላይ ጥቃት እያደረሱ ነው ሲሉም አስተዳዳሪው አቶ ፉጊቻ ደንጌ ጨምረው ለአሜሪካ ድምፅ ገልጸዋል።
ኢጣሊያ በብጥብጥ የምትታመሰው ሊቢያ ስለምትረጋጋበትና ዲሞክራሲያዊ ምርጫዎች ማካሄድ ስለምትችልበት መንገድ የሚነጋገር የሁለት ቀን ዓለም አቀፍ ጉባኤ ከፍታለች። የኢጣሊያ ጠቅላይ ሚኒስትር ጁሴፔ ኮንቲ ትናንት ሰኞ በሰጡት ቃል ጉባኤውን ያሰናዱበት ዓላማ ሊቢያ ውስጥ የሚካሄደው ውጊያ እንዲቆምና የመረጋጋት ሂደትም እንዲጀመር ለማገዝ ነው ብለዋል። የሊቢያ ሕዝብ የራሱን የወደፊት እጣ በዲሞክራሲያዊ መንገድ እንዲወስን ማስቻል እንፈልጋለን ብለዋል የጣሊያው ጠቅላይ ሚኒስትር። የተቀናቃኞቹ የሊቢያ መንግስታት መሪዎች የሆኑት በምዕራባውያን የሚደገፉት ጠቅላይ ሚኒስትር ፋየዝ ሲራጅ እና ኃይለኛው ተቀናቃኛቸው ሀሊፋ ሂፍተር ሲሲሊያዋ ፓሌርሞ ከተማ በተከፈተው ጉባኤ ተገኝተዋል። ኢጣሊያ ሊቢያ ውስጥ የሚከሰቱ ጉዳዮችን በተለየ ጠለቅ ባለ ትኩረት ትከታተላለች። ወደ አውሮፓ ህብረት ሀገሮች ለመግባት ከእሷ ጠረፍ በኩል የሚነሱ ፍልሰተኞች መጀመሪያ ከሚረግጧቸው ሀገሮች አንዷ ጣሊያን መሆኗ የሚታወቅ ነው።
ዩናይትድ ስቴትስ ሰሜናዊ ካሊፎርኒያ ውስጥ ሲነድ የሰነበተው ሰደድ እሳት የገደለው ሰው ብዛት ቢያንስ 42 ደረሰ። በካሊፎርኒያ ግዛት ታሪክ ከደረሱት ሁሉ በጠፋው የሰው ሕይወት ብዛት የከፋው ሆኗል። ፓራዳይዝ የምትባለውን ከተማ ለአራት ቀናት በተከታታይ ባዳረሳት ሰደድ እሳት ምክንያት እስካሁን ያልተገኙ በመቶዎች የሚቆጠሩ ሰዎች እንዳሉ ባለሥልጣናት ገልጸዋል። ደቡባዊ ካሊፎርኒያ ውስጥ የደረሱት ቃጠሎዎች ደግሞ ሁለት ሰዎችን ገድለዋል። የካሊፎርኒያ አገረ ገዢ ጄሪ ብራውን የአስቸኳይ ጊዜ ያወጁ ሲሆን የገንዘብ እርዳታም ጠይቀዋል። ትናንት ሰኞ ማታ የካሊፎርኒያውን ሰደድ እሳት ከባድ አደጋ ብለው የገለጹት ፕሬዚደንት ዶናልድ ትራምፕ በቃጠሎው ለተጎዱ መርጃ የሚሆን ገንዘብ ከፌዴራል መንግስት ወጪ እንዲደረግ ፈቅደዋል።
የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ዛሬ በፈረንሳይና በመሪዋ በፕሬዚደንት ኢማኑዌል ማክሮን ላይ ዘለፋ ሰንዝረዋል። ፕሬዚደንት ማክሮንን ዝቅ ያለ የሕዝብ ድጋፍ ያላቸው ያሏቸው ሚስተር ትራምፕ ፈረንሳይ ከዩናይትድ ስቴትስ በሚላኩ የወይን ጠጆች ላይ ቀረጥ መጣሏንም አጥብቀው ነቅፈዋል። የኔቶ ማለት የሰሜን አትላንቲክ ቃል ኪዳን ድርጅት የመደበውን የአባል ሀገሮች የመከላከያ ወጪ በጀት እንኳን ማሟላት ያቃታት ሲሉ የዩናይትድ ስቴትሱ ፕሬዚደንት ፈረንሳይን ነቅፈዋል።
የእስራኤል የጦር ኃይል ሌሊቱን ጋዛ ሰርጥን ከአየር ደብድበዋል። ድብደባው ታጣቂዎች ከጋዛ በመቶዎች የሚቆጠሩ ሮኬቶችን ወደ እስራኤል በመተኮሳቸው ለመበቀል ነው ሲል የጦር ኃይሉ አስታውቋል። የእስራኤል የመከላከያ ኃይል ዛሬ ባወጣው መግለጫ ተዋጊ ጀቶቹ በመላይቱ ጋዛ የሐማስና የፍልስጤም እስላማዊ ጂሃድ ቡድን ሽብርተኞችን ኢላማ አድርገው ደብድበዋል ብሏል። ጋዛ ውስጥ ሦስት፣ እስራኤል ውስጥ ደግሞ አንድ ሰው መገደሉ ተገልጿል። የእስራኤል የአየር ኃይል የሐማስን አላክሳ ቴሌቪዥን ጣቢያ አውድሟል። ዩናይትድ ስቴትስ ለሁከቱ ሐማስን ወንጅላለች። እስራኤል ራሷን ከጥቃት ለመከላከል የምትወስዳቸውን እርምጃዎች እንደግፋለን ያሉት የዩናይትድ ስቴትስ ልዑክ ጄሰን ግሪንብላት ሁከቱ ለጋዛ ሕዝብ ተጨባጭ እርዳታ እንዳይደረግ የሚያደናቅፍ ነው ብለዋል። የተባበሩት መንግስታት ድርጅት የመካከለኛው ምስራቅ ልዑክ ኒኮላይ ምላዲኖቭ በበኩላቸው ብጥብጡ እጅግ አደገኛ መሆኑን ገልጸው ሁሉም ወገኖች እንዲታቀቡ አሳስበዋል።
በመጨረሻም የዩናይትድ ስቴትሱ የቴሌቪዥን ዜና አውታር ሲኤንኤን የትራምፕ አስተዳደር ላይ በፍርድ ቤት ክስ መስርቷል። ሲኤንኤን ክሱን የመሰረተው ባለፈው ሳምንት የፕሬስ ፈቃዱን በዋይት ሀውስ የተነጠቀው ሪፖርተሩ ጂም አኮስታ ፈቃዱ ተመልሶለት ስራውን እንዲቀጥል በመጠየቅ ነው። የትራምፕ አስተዳደር ያለ አግባብ የጋዜጠኛውን ፈቃድ መሰረዙ ሲኤንኤንና ጂም አኮስታ በህገ መንግስቱ የመጀመሪያ ማሻሻያ መሰረት የሚፈቀድላቸውን የፕሬስ ነጻነታቸውንና በአምስተኛው ማሻሻያ የተደነገገውን የህጋዊ ሂደት መብታቸውን የጣሰ አድራጎት ነው ብሏል። ፍርድ ቤቱ በአስቸኳይ የጋዜጠኛውን የፕሬስ ፈቃድ እንዲመለስለት እንዲያደርግና ከእንግዲህም እንዲህ ያለ ተግባር እንዳይፈጸምበት ጠይቀናል ብሏል ሲኤንኤን። ከሲኤንኤን ስመጥር ጋዜጠኞች አንዱ የሆነው ጂም አኮስታ ፕሬዚደንት ዶናልድ ትራምፕንና ሌሎቹንም የዋይት ሀውስ ከፍተኛ ባለስልጣናት በጠንካራ ጥያቄዎች በማፋጠጥ ይታወቃል። የትራምፕ አስተዳደር ባለፈው ሳምንት የዋይት ሀውስ ሪፖርተርነት ፈቃዱን የቀማው ፕሬዝደንቱ ከማዕከላዊ አሜሪካ በብዛት ወደ ዩናይትድ ስቴትስ ለመግባት እየጎረፉ ያሉትን ፍልሰተኞች ወረራ ብለው መጥረታቸውን አስመልክቶ በሙጋጭ ጥያቄ ውጥር ካደረጋቸው በኋላ እንደነበረ ይታወሳል። በዚሁ መሀል ጋዜጠኛው ከእጁ ላይ ማይክሮፎኑን ልትነጥቀው የሞከ ያማከረችውን የዋይት ሀውስ የፕሬስ ክፍል ረዳት እጁን አሳርፎባታል ብለው የቤተ መንግስቱ ባለስልጣናት ወንጅለውታል። በወቅቱ የተቀረጸው የቪዲዮ ምስል ግን ጂማ ኮስታ የተባለችው ሰራተኛ ላይ ጉልበት ሲፈጽም አያሳይም። የዋይት ሀውስ ዘጋቢዎች ማህበር ፕሬዚደንት ኦሊቪዮ ኖክስ የዩናይትድ ስቴትስ ፕሬዚደንት ስራቸውን በተመለከተ የሚዘግቡ ጋዜጠኞችን ራሳቸው በዘፈቀደ መምረጥ ውስጥ መግባት የለባቸውም ብለዋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርትዝ በ25 ሜትር ባንድ በ1240 ኪሎ ሄርትዝ በ31 ሜትር ባንድ በ9485 ኪሎ ሄርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ ህዳር 4 2011 ዓ ም ምሽት ፕሮግራም ነው።
መንግስት በሰብአዊ መብት ጥሰትና በሙስና ተጠርጣሪዎች ላይ የወሰደው እርምጃ ተገቢ መሆኑን የገለጹ ጠበቆችና የቀድሞ እስረኛ ከዚህ የተሻለ ጠንካራ እርምጃ እንጠብቃለን ብለዋል።
የኢትዮጵያ ሰብአዊ መብቶች ጉባኤ ለዓመታት ሰብአዊ መብት ጥሰት ሪፖርቶችን ሲያወጣ ሰሚ አግኝቶ ያውቅም ነበር። እንዳትልኩልን የተባልንበት ጊዜ ነበር። በተጨባጭም በመንግስት ምንም አይነት እርምጃ ሲወሰድ አይተን አናውቀው ነበር ለመናገር። ነገር ግን አዲሱ አመራር ከመጣ ወዲህ በዚህ ረገድ አንደኛ ጥፋቶቹ መፈጸማቸውን በግልጽ መታመን እንደሚመሩ አንድ ነገር ነው።
አቶ ቁምላቸው ዳኘ የህግ አማካሪና ጠበቃ በአሁኑ ወቅት የብሔራዊ የህግና ፍትህ አማካሪ ምክር ቤት አባል ናቸው።
ከብሔር ፌዴራሊዝም ስትመራ የኖረች ቋንቋን መሰረት ያደረገ መከፋፈልና ማጭበርበር፣ ዝርፊያ፣ መንግስታዊ ሽብር ሲደረግባት የኖረች ሀገር እንደ ሀገር ለማስቀጠል መንግስት ጥርስ ማውጣት ይኖርበታል ብዬ አምናለሁ። የህግ የበላይነት መከበር አለበት ብዬ አምናለሁ። አሁን የተጀመረው ነገር መበረታታት ያለበት የኢትዮጵያ ህዝብም ሊደግፈው የሚገባ ነገር ነው እና በዚህ መቀጠል ይኖርባቸዋል እስከ መጨረሻው ድረስ።
የቀድሞ እስረኛና የአየር ኃይል አብራሪ የመቶ አለቃ ማስረሻ ሰጤ ናቸው። ዘገባ ይኖረናል።
ክቡራትና ክቡራን አድማጮች ዝግጅታችን እስከ ምሽቱ አራት ሰዓት ድረስ ይቀጥላል። ይህ ዝግጅት የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ፌዴራል ጠቅላይ አቃቤ ሕግ የቀድሞ ኢንሳ በሚል ምህጻር የሚጠራው የኢንፎርሜሽን መረብ ደህንነት ኤጀንሲ የቀድሞ ኃላፊ ሜጀር ጀነራል ተክለ ብርሃን ወልደ አረጋይን በቁጥጥር ስር ያለዋለው በምርመራ መዝገብ ውስጥ ስለሌሉ እንደሆነ አስታውቋል።
ተይዞ የነበረ ግን በኛ ምርመራ ሂደት ውስጥ ምርመራ አላጠራንባቸውና አሁን ለተያያዝነው ጉዳይ ላይ እናንፈልጋቸው በመሆኑ
ጠቅላይ አቃቤ ሕግ ብርሃኑ ጸጋዬ ናቸው የሰማችኋቸው። በምሽቱ ዘገባ ይዘናል። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል።
በሙስና ወንጀል ተጠርጥረው በቁጥጥር ስር የዋሉት የብረታ ብረትና ኢንጂነሪንግ ኮርፖሬሽን ሜቴክ የቀድሞ ዋና ዲሬክተር ሜጀር ጀኔራል ክንፈ ዳኘው አዲስ አበባ ገብተዋል። ሊያመልጡ የሞከሩና በተለያዩ አካባቢዎች የተደበቁ ሌሎች የሙስና ተጠርጣሪዎችን ለመያዝ ጥረት እየተደረገ መሆኑንም ፌዴራል ጠቅላይ አቃቤ ሕግ አስታውቋል። እስክንድር ፍሬው ዝርዝሩን ይዟል።
ከ2004 እስከ 2010 37 ቢሊዮን ብር የሚያወጣ የውጭ ግዢ ያለ ጨረታ የፈጸመው የአገር ውስጥ ግዢዎችንም በተመሳሳይ መንገድ ያከናወነው ተቋም ከፍተኛ ዝርፊያ ተፈጽሞበታል። ይህ የፌዴራል ጠቅላይ አቃቢ ሕግ በብሔራዊ ብረታ ብረትና ኢንጂነሪንግ ኮርፖሬሽን ላይ ያካሄደው ምርመራ ድምዳሜ ነው። የምርመራ ውጤቱ እንዳመለከተው በዚህ ተቋም ሙስና ተንሰራፍቷል፣ በቢሊዮኖች ተዘርፏል። እንደ መንግስት ድርጅት ተቋቁሞ ለግለሰቦች የሰራ የዘመድ አዝማድ ቤት ሆኖ መቆየቱንም ትናንት የምርመራውን ውጤት ያቀረቡት የፌዴራል ጠቅላይ አቃቤ ሕግ ብርሃኑ ጸጋዬ አብራርተዋል። ይህንኑ ተከትሎም በዚሁ በሙስና ወንጀል የተጠረጠሩ የሜቴክ አመራሮች እንደዚሁም የሰብአዊ መብት ጥሰት የፈጸሙ ባለስልጣናትና የስራ ኃላፊዎች የዛሬውን ሳይጨምር በድምሩ 63 ሰዎች በቁጥጥር ስር መዋላቸውን ጠቁመዋል። የቀሩትን ተጠርጣሪዎች ለመያዝ ጥረት እየተደረገ መሆኑንም አስረድተዋል። በዚህም መሰረት የብሔራዊ ብረታ ብረትና ኢንጂነሪንግ ኮርፖሬሽን ሜቴክ የቀድሞ ዋና ዳይሬክተር ሜጀር ጀነራል ክንፈ ዳኘው ዛሬ በቁጥጥር ስር መዋላቸውን የፌደራል ጠቅላይ አቃቤ ሕግ አስታውቋል። ጀነራሉ በቁጥጥር ስር የዋሉት በሁመራ በኩል ከሀገር ለመውጣት ሲሞክሩ መሆኑም ተገልጿል። አንዳንድ የሀገር ውስጥ የዜና ምንጮች እንዳሉት ደግሞ ጀነራሉ ሲያዙ ከብሔራዊ መረጃና ደህንነት ኤጀንሲ ኢንሳ የቀድሞ ዳይሬክተር ተክለ ብርሃን ወልዳረጋይ ጋር ነበሩ። ይህም ሆኖ የቀድሞው የኢንሳ ዳይሬክተር አለመታሰራቸውን እነዚሁ ምንጮች ጠቁመዋል።
የቀድሞው የሜቴክ ዋና ዳይሬክተር ሜጀር ጀነራል ክንፈ ዳኘው ዛሬ በቁጥጥር ስር የዋሉበትን ሁኔታ ሪፖርተራችን ሙሉጌታ አስፋሃ ከመቀሌ ዘግቧል።
የብረታ ብረትና ኢንጂነሪንግ ኮርፖሬሽን ሜቴክ ዋና ዳይሬክተር የነበሩ ሜጀር ጀነራል ክንፈ ዳኘው በትናንትናው ዕለት በትግራይ ምዕራባዊ ዞን ቃፍታ ሑመራ ወረዳ ከቀድሞ የመረጃና መርበብ ደህንነት ኤጀንሲ ኃላፊ ሜጀር ጀነራል ዶክተር ተክለ ብርሃን ወልደ አረጋይ በአኸር በተባለች ትንሽ ከተማ አብረው ሲንቀሳቀሱ በትግራይ ልዩ ኃይል ፖሊስ ተይዟል። የዓይን እማኞች ለቪኦኤ እንደገለጹት በትናንትናው ዕለት የፌዴራል ፖሊስ ሊወስዷቸው ጠይቆ ነበር፣ ግን የልዩ ኃይል ፖሊሱ አሳልፈው ሊሰጡ ፈቃደኛ እንዳልነበሩ ነው የተገለጸው። ሜጀር ጀነራል ክንፈ ዳኘው ላይ ቁጥጥር ስር እንዲውሉ በፌዴራል ፍርድ ቤት ትዕዛዝ ወጥተባቸው ስለነበረ ውይይት ከተካሄደ በኋላ ግን እዛው አድሮ በዛሬው ዕለት ረፋድ 4 ሰዓት አካባቢ ቁጥጥር ስር ውለው ለመከላከያ ሰራዊት ተሰጥቷል። በሄሊኮፕተርም ወደ አዲስ አበባ እንዲሄዱ ተደርጓል ተብሏል። ሜጀር ጀነራል ተክለ ብርሃን ግን ተለቀው ወደ ሑመራ ማቅናታቸውን ተገልጿል። የሀገር ውስጥ የዜና ምንጮች እንደዘገቡት ሜጀር ጀነራል ክንፈ በቁጥጥር ስር ሲውሉ በምዕራብ ትግራይ በኩል ከሀገር ወጥተው ወደ ሱዳን ሲያመሩ መያዛቸውን ነው። ከአካባቢው ያገኘነው መረጃ እንደሚያመላክተው ደግሞ የራሳቸውን ስራ እየፈጸሙ ነበር፣ በአካባቢው ደግሞ የልማት እንቅስቃሴዎች ስላለ እሱን ለማየት መምጣታቸውን ነው የምናውቀው በማለት ገልጸዋል። በዚህ ጉዳይ ከትግራይ ፖሊስ ኮሚሽንና የክልሉ መንግስት ኮሚኒኬሽን ጽህፈት ቤት መረጃ ለማግኘት ያደረግኩት ጥረት አልተሳካም። በሙስናና ሰብአዊ መብት ጥሰት የተከሰሱ 63 ተጠርጣሪዎች በቁጥጥር ስር ውለው የፍርድ ጉዳያቸውን እየታየ መሆኑን ጠቅላይ አቃቢ ህግ ይፋ ማድረጉን ይታወቃል። ለአሜሪካ ድምጽ ሙልጌታ ጽብሃ መቀለም።
ፌዴራል ጠቅላይ አቃቤ ሕግ ቀድሞ ኢንሳ በሚል ምህጻረ ቃል የሚጠራው የኢንፎርሜሽን መረብ ደህንነት ኤጀንሲ የቀድሞ ኃላፊ ሜጀር ጀነራል ተክለ ብርሃን ወልደ አረጋይን በቁጥጥር ስር ያላዋለው በምርመራ መዝገብ ውስጥ ስለሌሉ እንደሆነ አስታውቋል። የጠቅላይ አቃቤ ሕግ መስሪያ ቤት በተጨማሪም ከፍተኛ ምዝበራ በመፈጸምና ሰብአዊ መብቶችን በመጣስ ጠርጥሮ ያሰራቸውን የመንግስት ኃላፊዎች ስም ዝርዝር ይፋ አድርጓል። ፌዴራል ጠቅላይ አቃቤ ሕግ ብርሃኑ ጸጋዬን ያነጋገረቻቸው ጽዮን ግርማ ተጨማሪ አላት።
የፌዴራል ጠቅላይ አቃቤ ሕግ ብርሃኑ ጸጋዬ ማምሻውን ለአሜሪካ ድምጽ እንደተናገሩት ከከፍተኛ የሙስና ወንጀል ጋር በተያያዘ ተጠርጥረው ሲፈለጉ የቆዩት የቀድሞ የብረታ ብረትና ኢንጂነሪንግ ኮርፖሬሽን ወይም ሜቴክ ዋና ኃላፊ ሜጀር ጀነራል ክንፈ ዳኘው ከሀገር ሊወጡ ሲሉ በትግራይ ልዩ ፖሊስ መያዛቸውን ገልጸው አብረዋቸው ደግሞ ቀድሞ ኢንሳ በሚል ምህጻረ ቃል የሚጠራው የመረጃና ቴክኖሎጂ መስሪያ ቤት የቀድሞ ኃላፊ ሜጀር ጀነራል ተክለ ብርሃን ወልደ አረጋይ እንደነበሩ ተናግረዋል። ነገር ግን ሜጀር ጀነራል ተክለ ብርሃን በአቃቤ ሕግ የምርመራ መዝገብ ውስጥ ስለሌሉ መለቀቃቸውን ገልጸዋል።
ኃላፊነት ትናንትና ከሜጀር ጀነራል ክንፈ ዳኘው ጋር የነበሩ ወደ ውጭ ሀገር ሊወጡ ሲሉ ተይዞ የነበረ ግን በእኛ ምርመራ ሂደት ውስጥ ምርመራ አላጣራንባቸውና አሁን ለተያያዝነው ጉዳይ ላይ የማንፈልጋቸው በመሆኑ የረከብናቸው።
ስለዚህ ኃላፊውን ከአሁን በኋላ የማይፈልጋቸውን ፌዴራል ፖሊስ
ያለ ልጃችን ላይ ወደፊት የሚመጣው ወይ ደግሞ ምርመራ ሂደት ውስጥ የሚመጣ ጉዳይ አይታወቁም። ግን አሁን በእሳቸው ላይ የተጣራና የተገኘ ሊያስዛቸው የሚችል መረጃ ማን ምርመራ የለም።
ጠቅላይ አቃቢ ሕግ ብርሃኑ ጸጋዬ በሙስናም ሆነ በሰብአዊ መብት ጥሰት ከተጠረጠሩት መካከል ዛሬ የተያዙትን የቀድሞ የብረታ ብረት ኢንጂነሪንግ ዳይሬክተር ጀነራል ክንፈ ዳኘውን ጨምሮ ሌሎች ያልተያዙና ክትትል እየተደረገባቸው ያሉ እንዳሉ ይናገራሉ።
ከተያዙ ሰዎች ውስጥም አንዱ ሜጀር ጀነራል ክንፈ ዳኘው የሜቴክ ዋና ዳይሬክተር የነበሩ ዛሬ ተይዘዋል። ሌሎችም የተያዙ ያሉ መረጃ ለመዛ ያደረሱ ያልተያዙም ሰዎች አሉ። አንዳንዶቹ ተደብቆ አንዳንዶቹ ደግሞ ከሀገር ወጥቶም ያሉበት ሁኔታ ስላለ ያው እነሱም በክትትል ላይ ለመያዝ ማለት ነው።
አምልጠውና ተደብቀው ያሉት ተጠርጣሪዎች ከሁሉም በኩል ናቸውም ብለዋል።
እንግዲህ አሁን ባለን መረጃ ከሀገር የወጡ ከፖሊስም ከባለሀብትም ከሌሎች የትግራይ መረጃም ወደ ውጭ ሀገር ወጡ የሚል መረጃ አለ። ግን ያው በክትትል ላይ ናቸው ያሉት። ቁጥራቸው ብዙ እንዳሆነ 3-4-5 የሚሆኑ ሰዎች አሉ።
ጠቅላይ አቃቤ ሕግ ብርሃኑ ክትትሉ እንደሚቀጥልና ከዚህ ቀደም በተጠቀሱት ወንጀል መሳተፋቸው መረጃ የቀረበባቸው በሙሉ ሕጉን ተከትሎ በቁጥጥር ስር እንደሚውሉና ለሕግ እንደሚቀርቡ ተናግረዋል። በተያያዘም የፌዴራል ጠቅላይ አቃቢ ሕግ ከሰብአዊ መብት ጥሰት ውስጥ ካካተተው ስም ዝርዝር ውስጥም አቶ ጉሃ ጽባሃ ግደይ የአዲስ አበባ ደህንነት ኃላፊ፣ አቶ አማኑኤል ኪሮስ መድን የሀገር ውስጥ ደህንነት ጥበቃ ዋና መምሪያ ዳይሬክተር፣ አቶ ደርበው ደመላሽ የውስጥ ደህንነት ምክትል ዋና መምሪያ የኦፕሬሽን ጉዳይ መምሪያ ኃላፊ፣ አቶ ተስፋዬ ገብረ ጻድቅ የውስጥ ደህንነት ጥናትና የወንጀል ምርመራ ኃላፊ፣ እንዲሁም አቶ ቢኒያም ማሙሸት በውስጥ ደህንነት ጥበቃ ዋና መምሪያ የኦፕሬሽን ጉዳይ መምሪያ ኃላፊ በቁጥጥር ስር ከዋሉት ውስጥ ይገኙበታል። በተጨማሪም የፌዴራል ጠቅላይ አቃቤ ይፋ ባደረገው የስም ዝርዝር ውስጥ በዚህ በመምሪያ ውስጥ ኃላፊነት ቦታ ላይ ከተቀመጡት በተጨማሪም የጸረ ሽብር መምሪያ የኦነግ ክትትል ኃላፊ፣ የጸረ ሽብር መምሪያ የአርበኞች ግንቦት ሰባት ኃላፊ፣ የጸረ ሽብር መምሪያ የኦነግና ኦብነግ ክፍል ዋና ኃላፊ፣ የጸረ ሽብር ኦፕሬሽን መምሪያ የአማራ ክልል ሰሜን ጎንደር የዞን ደህንነት አስተባባሪ፣ እንደዚሁም ደግሞ በሀገር ውስጥ ደህንነት የኦሮሚያ ክልል ደህንነት ኃላፊ፣ በተጨማሪም በውስጥ መረጃ የአማራ ክትትል፣ በውስጥ መረጃ የደቡብ ክትትል በሚል በመምሪያ ደረጃ በስም ተዋቅረው የሚገኙ አመራሮች በእስር እንደሚገኙበት አስታውቋል። ይህንኑ በተመለከተ የፌዴራል ጠቅላይ አቃቢ ሕግ አቶ ብርሃኑ ጸጋይን ጠይቄያቸው ነበር። በእንደዚህ ያለ ደረጃ በመምሪያ ተቀምጦ የሚሰራ የማጣራት ጉዳይ ይቀጥላል ወይስ አይቀጥልም በሚል እሳቸው እንደሚሉት እኛ ኦፕሬሽኑን ስናካሄድ በነበሩበት የአመራር ደረጃ እንዳገኘ ነው ያስቀመጥ ነውና ይፋ ያደረግ ነው በእሳቸው አገላለጽ እንደወረደ ብለውታል።
ያለው ነው እኛ ሲሰሩ የነበረው የዚህ አደረጃጀት ስለሆነ እሱን መግለጫ ላይ ያስቀመጥ ነው ማለት።
በተጨማሪም በሙስና ወንጀል ተጠርጥረው የተያያዙ የ27 ባለስልጣናት ስም ዝርዝር ይፋ አድርገዋል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።
ጠቅላይ አቃቤ ሕጉ አቶ ብርሃኑ ጸጋዬ በሰጡት መግለጫ በቁጥጥር ስር የዋሉት ሰዎች በምንም ሁኔታ ኢሰብአዊ የሆነ አያያዝ እንደማይደረግባቸው፣ ሕገ መንግሥታዊ መብቶቻቸው ሁሉ እንደሚጠበቁ ዛሬ በሰጡት መግለጫ አስታውቀዋል። ያ ዘመን አብቅቷል ብለዋል ጠቅላይ አቃቤ ሕጉ። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። ክቡራትና ክቡራን፣ የሰማችሁት የዕለቱን አብይ ርዕስ ዘገባዎች ነበር። ለዘገባዎቹ አዲስ አበባ ላይ እስክንድርን፣ መቀሌ ላይ ሙሉጌታን፣ ዋሽንግተን ዲሲ ጽዮንን አመሰግናለሁ። የትንታኔው መጽሔት ይቀጥላል።
የአማራ ዲሞክራሲያዊ ፓርቲ አዴፓና የአማራ ዲሞክራሲያዊ ኃይል አዴሃን አንድ ፓርቲ ሆነው በጋራ ለመስራት ተስማሙ። የድርጅቶቹ ከፍተኛ አመራሮች ትናንት በሰጡት የጋራ ጋዜጣዊ መግለጫ ላይ ፓርቲዎቹ ውህደቱን የፈጸሙት የአማራን ሕዝብ ጥያቄዎች በጋራ ለመመለስ ነው ብለዋል። ፓርቲዎቹ የዓላማም ይሁን የፕሮግራም አንድነት በመፍጠር ተዋህደው ለመስራት ተስማምተዋል። አስቴር ምስጋናው ከባህር ዳር ተጨማሪ አላት።
ከስምንት ዓመታት በፊት ነበር ኤርትራ በረሃ ውስጥ ጋሽ ባርካ እየተባለ በሚጠራው አካባቢ የትጥቅ ትግሉን ሀብሎ የጀመረው የአማራ ዲሞክራሲያዊ ኃይል ንቅናቄ አዲሃድ ከቅርብ ጊዜ ወዲህ በሀገሪቱ የተጀመረውን ለውጥ ተከትሎ ወደ ሀገር ውስጥ በመግባት ሰላማዊ ትግል ለማድረግ ከሁለት ወር በፊት ነበር ከ300 በላይ ሰራዊቶችን በመያዝ ንቅናቄው ባህር ዳር ከተማ የገባው። በቆይታውም ከአማራ ዲሞክራሲያዊ ፓርቲ አዴፓ ጋር በጋራ ለመስራት የሚያስችላቸውን ሀሳቦች ሲወያዩ ቆይተው ትላንት የሁለቱ ፓርቲዎች ከፍተኛ አመራሮች በጋራ በሰጡት ጋዜጣዊ መግለጫ ላይ ውህደታቸውን ይፋ አድርገዋል። የአማራ ዲሞክራሲያዊ ፓርቲ የማዕከላዊ ኮሚቴ ጽፈት ቤት ኃላፊ አቶ ምግባሩ ከበደ በመግለጫው ላይ እንደተናገሩት ፓርቲው ተመሳሳይ ዓላማና ፕሮግራም ያለው በመሆኑ ውህደቱን ፈጥረናል ብለዋል።
የአማራን ጥያቄዎችን ለመመለስ የታሰበ እንጂ ኢትዮጵያ ውስጥ እንገነባዋለን ብለን የምናስበውን የመድበለ ፓርቲ ስርዓት የሚያዳክም እንደማይሆን በደንብ ተነጋግረንበታል፣ እናምንበታለን። ስለሆነም ዲሞክራሲያዊ ነገር ግን ጠንካራ ፓርቲ ሆኖ የመዝለቅ ፍላጎታችንን ያሳካል ብለን እናምናለን። በስምምነታችን መሰረት ከዚህ በኋላ የአማራ ዲሞክራሲያዊ ኃይሎች ንቅናቄ የሚባል አይኖርም፣ የአማራ ዲሞክራሲያዊ ፓርቲ ሆኖ ይቀጥላል ማለት ነው። የአማራ ዲሞክራሲያዊ ፓርቲ ሆኖ እንዲቀጥል የአማራ ዲሞክራሲያዊ ፓርቲን ፕሮግራም፣ ህገ ደንብ እና መርሆችን እስካሁን ድረስ በቆዩባቸው ጊዜያት በሚገባ ተረድተዋቸዋል። ስለሆነም አንድ ፓርቲ እንደመሆናቸው መጠን የሚኖራቸው ፕሮግራም የሚኖራቸው ምልክት የሚኖራቸው የመታገያ አጀንዳም አንድና ያው ይሆናል ማለት ነው።
የአዲያን የውጭ ጉዳይና የፋይናንስ ኃላፊ አቶ ማተቤ መለስ በበኩላቸው ከአዲፓ ጋር ውህደት የፈጠር ነው የአማራን ህዝብ ጥያቄ በጋራ ለመፍታት ነው ይላሉ።
ይህን ስምምነት ለመፈጸም ስንወስን የአማራው ጥያቄ ተመልሷል ማለት ግን አይደለም። የአማራውን ጥያቄ ለመመለስ በጋራ መታገል ግን አማራጭ ማቋራጭ መንገድ ሆኖ በማግኘታችን ይህንን የጋራ ስምምነት ለመፈጸም ደርሰናል። በእኛ በኩልም ስምምነቱ በሙሉ ልባችን የተቀበል ነው። ለወደፊትም ከአእምሮና ከጉልበት አልፎ የአካልና የህይወት ዋጋ የሚጠይቀውን ግንባርም ቢሆን ለመጋፈጥ ወንድሞቻችን ጋር ሆነን የአማራውን አንድነት፣ የአማራውን ነጻነት፣ የአማራውን ጥቅምና መብት ለማስከበር ምንችለውን ሁሉ ለማድረግ በመወሰን ነው እንግዲህ ወደዚህ ስምምነት ላይ የደረሰው።
አቶ ምግባሩ በስተመጨረሻ ያሉት ነገር ቢኖር ወደፊት ለአማራ ህዝቦች ከሚሰሩ የተለያዩ ድርጅቶች ጋር በጋራ ለመስራት ፓርቲያቸው ዝግጁ መሆኑን መግለጻቸውን ከሀገር ውስጥ መገናኛ ብዙሃን ያገኘሁት መረጃ ያመላክታል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አመሰግናለሁ አስቴር ለዘገባው። ወደ ተከታዩ የመጽሔት ርዕስ እናልፋለን። መብቶችን በሚጥሱ ኃይሎች ላይ መንግሥት እየወሰደ ነው ያለውን እርምጃ ተጠናክሮ እንዲቀጥል የሰብአዊ መብቶች ጉባኤ ሰመጉ ጠይቋል። ሰመጉ ሰብአዊ መብቶችን ለማስጠበቅ ከመንግሥት ጋር ትብብር ለማድረግ ያለውን ፈቃደኝነትም ገልጿል። መለስካቸው አማሃ ተጨማሪ አለው።
ሰመጉ ሰብአዊ መብቶች ጉባኤ በቀድሞ አጠራሩ ደግሞ የኢትዮጵያ ሰብአዊ መብቶች ጉባኤ ዛሬ በጽሑፍ ባሰራጨው አጭር መግለጫ ትናንት የኢትዮጵያ ጠቅላይ አቃቢ ሕግ ለጋዜጠኞች ለሰጡት ጋዜጣዊ መግለጫ ድጋፍ ሰጥቷል። ድርጅቱ በዚህ መግለጫው ላለፉት 27 ዓመታት ትናንት በጠቅላይ አቃቢ ሕግ የተዘረዘሩ አሰቃቂ የሰብአዊ መብቶች ጥሰቶችን ላለፉት 27 ዓመታት ይፋ ሲያደርግ መቆየቱንም አስታውሷል። መንግስትም ይህን ድርጊት እንዲያስቆም ሲወተውት እንደቆየም ገልጿል። ከዚህ በተጻራሪ መንገድ መንግስት ጥያቄዎቹን በሰላማዊ መንገድ ያቀረቡትን ዜጎች ሕገ መንግሥታዊን መብቶቻቸውን በኃይል ሲደፈጥጥ እንደቆየም የሰመጉ መግለጫ ያስረዳል። ባለፉት 7 ወራት መጣ ያለውን የመንግሥት አስተዳደር ለውጥ በመልካምነት ያነሳው ሰመጉ በተለይ ላለፉት 27 ዓመታት መንግሥታዊ ኃላፊነትን ተገን በማድረግ በንጹሐን ላይ የሰብአዊ መብቶችን ጥሰት ሲፈጽሙ በቆዩ የብሔራዊ ደህንነት የሥራ ኃላፊዎችና ድርጊቱን በቀጥታ ሲፈጽሙ በነበሩ ግለሰቦች እየተወሰደ ያለውን ሕጋዊ እርምጃ የሚደገፍ ነው ብሏል። የሰብአዊ መብቶች ጉባኤ መንግሥት የሰብአዊ መብት ጥሰት ፈጻሚዎች ላይ መውሰድ የጀመረውን ሕጋዊ እርምጃ በመደገፍ ረገድ ከሰብአዊ መብት ጥሰቱ ሰለባዎች ያሰባሰባቸውን መረጃዎች ለሚመለከተው የሕግ አስከባሪ አካል መስጠትን ጨምሮ በማናቸውም መንገድ የሚጠበቅበትን ድጋፍ ለማድረግ ዝግጁ መሆኑንም አረጋግጧል። በመጨረሻም የፍርድ ሂደቱን መንግሥት ከበቀል በጸዳ መልኩ ሕግን ብቻ መሠረት ያደረገ እንቅስቃሴ በማድረግ ላይ መሆኑን የሚያሳይበት ዜጎች በፍርድ ቤቶች ላይ የተሸረሸረ እምነታቸውን የሚያድሱበትና የሕግ ልዕልና የሚከበርበት እንዲሆን ጥሪ አቅርበዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አመሰግናለሁ መለስካቸው ለዘገባው። ክቡራትና ክቡራን አድማጮች አሁን ከምሽቱ 3 ሰዓት ከ29 ደቂቃ ሊሆን ነው አዲስ አበባ ላይ። ዋሽንግተን ዲሲና አካባቢዋ ደግሞ ከቀኑ 7 ሰዓት ከ29 ደቂቃ ነው። ዕለተ ማክሰኞ ህዳር 4 2011 ዓመተ ምህረት ከዚህ በሳምንት 7 ቀን ከምሽቱ 3 ሰዓት እስከ 4 ሰዓት በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከምናቀርብላችሁ መደበኛ ዝግጅታችን በተጨማሪ ከምሽቱ 2 ሰዓት እስከ ምሽቱ 2 ሰዓት ተኩል በ19ና በ25 ሜትር ባንድ አጭር ሞገድ ጋቢና በሚል ርዕስ የሚቀርብላችሁንም ስርጭት እንድታደምጡ እንጋብዛለን። ጋቢና የወጣቶች ፕሮግራም ነው። ዌብሳይታችን amharic.voanews.com ላይ እንገኛለን። በፌስቡክና በትዊተርም ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። voa.horn.mobi ላይም ታገኙናላችሁ በእጅ ስልካችሁ ደግሞ ከፈለጋችሁ።
ለሞባይል ስልኮቻችሁ ታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ በነጻ ጭናችሁ ስታበቁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። አሁን አዲስ አበባ ላይ ከምሽቱ 3 ሰዓት ተኩል አናቱ ላይ ነው።
ያስተናገድናችሁ ያለ ነው ሰለሞን አባተና
ቆንጂት ታየነን።
አሁን የሰዓቱን ዋና ዋና የዓለም ዜና አሰሚና ቆንጂት።
እሺ። በሙስና ወንጀል ተጠርጥረው በቁጥጥር ስር የዋሉት የብረታ ብረትና ኢንጂነሪንግ ኮርፖሬሽን የሜቴክ የቀድሞ ዋና ዲሬክተር ሜጀር ጀነራል ክንፈ ዳኘው አዲስ አበባ ገብተዋል። ሊያመልጡ የሞከሩና በተለያዩ አካባቢዎች የተደበቁ ሌሎች የሙስና ተጠርጣሪዎችን ለመያዝ ጥረት እየተደረገ መሆኑንም ፌዴራል ጠቅላይ አቃቤ ሕግ አስታውቋል። ጀነራል ክንፈ ዳኘው ዛሬ በቁጥጥር ስር የዋሉት በትግራይ ክልል ምዕራባዊ ዞን ባህር በተባለ አካባቢ ነው። በሌላ ዜና ፌዴራል ጠቅላይ አቃቤ ሕግ ቀድሞ ኢንሳ በሚል ምህጻረ ቃል የሚጠራው የኢንፎርሜሽን መረብ ደህንነት ኤጀንሲ የቀድሞ ኃላፊ ሜጀር ጀነራል ተክለ ብርሃን ወልደ አረጋይን በቁጥጥር ስር ያላዋለው በምርመራ መዝገብ ውስጥ ስለሌሉ እንደሆነ አስታውቋል። የጠቅላይ አቃቤ ሕግ መስሪያ ቤት በተጨማሪም ከፍተኛ ምዝበራ በመፈጸምና ሰብአዊ መብቶችን በመጣስ ጠርጥሮ ያሰራቸውን የመንግስት ኃላፊዎች ስም ዝርዝር ይፋ አድርጓል። የሰብአዊ መብት ጉባኤ ሰመጉ መብቶችን በሚጥሱ ኃይሎች ላይ መንግስት እየወሰደ ነው ያለውን እርምጃ ተጠናክሮ እንዲቀጥል ጠይቋል። ሰመጉ ሰብአዊ መብቶችን ለማስጠበቅ ከመንግስት ጋር ትብብር ለማድረግ ያለውን ፈቃደኝነትም ገልጿል። የአማራ ዲሞክራሲያዊ ፓርቲ አዴፓና የአማራ ዲሞክራሲያዊ ኃይል አዴሃን አንድ ፓርቲ ሆነው በጋራ ለመስራት ተስማምተዋል። የድርጅቶቹ ከፍተኛ አመራሮች ትናንትና በሰጡት የጋራ ጋዜጣዊ መግለጫ ላይ ፓርቲዎቹ ውህደቱን የፈጸሙት የአማራን ሕዝብ ጥያቄዎች በጋራ ለመመለስ መሆኑን አስታውቀዋል። ፓርቲዎቹ የዓላማም ይሁን የፕሮግራም አንድነት በመፍጠር ተዋህደው ለመስራት ተስማምተዋል።
አመሰግናለሁ ቆንጂት ለአርዕስተ ዜናው። የምሽቱ የአየር ስርጭት ፕሮዲውሰር ንጉሡ ታምሬ፣ ቴክኒሻኑ ኦድሬስ ሬጅስ ነው። የዌብና ማኅበራዊ መገናኛ ፕሮዲውሰራችን አበባየው ገበያው ነች። የምሽቱ ስርጭት ዋና አዘጋጅ ትዝታ በላቸው። ከአዲስ አበባ ቆይታ በኋላ ወደ መደበኛ ሥራዋ ትመልሳለች ትዝታ። ክቡራትና ክቡራን አድማጮች፣ አሁን የፕሮዲውሰሩን ግብዣ እናድርስ። ተሾመ አሰግድ እኔ አቃ
Yenia kalene unesh mana wurtsin shalle anjetina lebe yautetin shalle
እናመሰግናለን ተሾመን። ጊዜ ካገኘን ከተራረፈችን ጥቂት ጊዜ ወደ ኋላ እንመለሳለን። ከአሜሪካ ድምፅ ራዲዮ ጣቢያ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን መደበኛ ስርጭት ነው እየተከታተላችሁ ያላችሁት። በ22 በ25ና በ31 ሜትር ባንድ አጭር ሞገድ ላይ ነው የምንገኘው።
Yeah.
ለሁለተኛው አጋማሽ ወደ ተሰናዱ ቅንብሮች ይሆናል አሁን የምናልፈው። በሰብአዊ መብት ጥሰትና በሙስና ወንጀሎች ከፍተኛ የመንግስት ኃላፊዎች በሕግ መጠየቃቸው ስር ነቀል እርምጃ መጀመሩን ያመለክታል ሲሉ አንዳንድ ታዛቢዎች ለቪኦኤ ተናግረዋል። እርምጃው የሚቀጥል ከሆነ ወደ መተማመን ሊያመራ ይችላል ያሉም አሉ። የሰብአዊ መብቶችን ጥሰትና ሙስናን ለመዋጋት ዋናው መሳሪያ ግን ስርዓትንና ተቋማትን መለወጥ ነው ሲሉም መክረዋል። መለስካቸው አመሃ ዘገባ ልኳል።
ትናንት ጠቅላይ አቃቤ ሕጉ አቶ ብርሃኑ ጸጋዬ በሰብአዊ መብቶች ጥሰትና በሙስና ወንጀሎች የተጠረጠሩ ከፍተኛ የሥራ ኃላፊዎችና ባለሙያዎች በሕግ መጠየቅ መጀመራቸውን አስመልክተው የሰጡትን ጋዜጣዊ መግለጫ መሠረት አድርጎ ቪኦኤ አንዳንድ ታዛቢዎችን አናግሮ ነበረ። አቶ ቁምላቸው ዳኜ የሕግ አማካሪና ጠበቃ እንዲሁም በአሁኑ ወቅት የሕግና ፍትሕ አማካሪ ምክር ቤት አባል፣ አቶ በፈቃዱ ኃይሉ ዕውቅ ጦማሪ ወይም የኢንተርኔት አምደኛ በኢትዮጵያ የተቃውሞ ፖለቲካ ለረጅም ዓመታት የታገሉና የፖለቲካል ሳይንስ እና ዓለም አቀፍ ግንኙነት በአዲስ አበባ ዩኒቨርሲቲ ያስተማሩ ዶክተር መረራ ጉዲናን ትናንት ከጠቅላይ አቃቢ ሕጉ በተነገረው ነገር የተሰማቸውን እንዲያጋሩኝ ነበር የጠየኳቸው። በመጀመሪያ አቶ ቁምላቸው ዳኜ፣
አንደኛው የሚያስደስተው ነገር ምንድን ነው? ከጊዜ በኋላም ቢሆን አዲሱ ጠቅላይ ሚኒስትር ከመጡ ጊዜ ጀምሮ የጸጥታ የመንግስት ጸጥታ ኃይሎች የመንግስት የደህንነት ተቋማት ሰብአዊ መብት እንደሚጥሱ በአደባባይ ማመኑ፣ ይህንም እንደማይታገስ መግለጹ አንድ መሰረታዊ ነገር ነው። እኛ ለኢትዮጵያ ሰብአዊ መብቶች ጉባኤ ለአመታት ሰብአዊ መብቶች ጥሰት ሪፖርቶችን ሲያወጣ ሰሚ አግኝቶ አያውቅም ነበር። እንዳትልኩልን የተባልንበት ጊዜ ነበር። በተጨባጭም በመንግስት ምንም አይነት እርምጃ ሲወሰድ አይተን አናውቀው ነበር እውነት ለመናገር። ነገር ግን አዲሱ አመራር ከመጣ ወዲህ በዚህ ረገድ አንደኛ ጥፋቶቹ መፈጸማቸውን በግልጽ መታመን መጀመሩም አንድ ነገር ነው። ሁለተኛ ደግሞ ጥፋት ፈጻሚዎቹ ላይም እርምጃ መውሰድ መጀመሩ ይበል የሚያሳይ ነገር ነው። ይሄ ግን የመጀመሪያ እንጂ የመጨረሻው እንደሚሆን ተስፋ እናደርጋለን። ምክንያቱም ትናንትናም ጠቅላይ አቃቤ ሕጉ ሲናገሩ እንደነበረው ከዛ ፊትም ሁላችንም እንደምናውቀው በኢትዮጵያ ውስጥ መግረፍና ማሰቃየት ዋነኛ የወንጀል ምርመራ ዘዴ ሆኖ ጥቅም ላይ ከኋላ በጣም በርካታ ዓመታት አልፈዋል እና ይሄ ተቋማዊ ሆኗል።
ዶክተር መረራ ጉዲናም የዘወትር ተጠራጣሪነታቸውን ሳሸሽጉ ይህን ብለውኝ ነበረ።
በአጠቃላይ ጥሩ ጅምር ነው። ምናልባት ከዚህ የበለጠ አስደንጋጭ ነገሮች ሊሆኑ ይችላሉ። ባለፉት 27 ዓመታት እና እስካሁን በዚህ ደረጃ መድረሳቸው ምናልባት ለውጡንም ወደ ተስፋ ሰጪነት ሊለውጥ የሚችል እርምጃ ነው። ምናልባትም እንደ ደቡብ አፍሪካም የእውነት ፍለጋና እርቅም መንገድ ሊጀመር ወደሚችልበት ደረጃ ሊገፋ የሚችል ነው። ለውጡንም ምናልባት አንድ እርምጃ ወደፊት ሊወስድ የሚችል ተጨባጭ እርምጃ ነው ብሎ ተስፋ ማድረግ ይቻላል።
ለታዋቂው ጦማርኛ ለአቶ በፈቃዱ ኃይሉ ደግሞ ዜናው በእጅጉ አስደሳች ነበረ።
እውነቱን ለመናገር በጣም ስር ነቀል የሆነ እርምጃ መወሰድ ተጀመረ ማለት ነው። ከዚህ በፊት የነበረን ምንድን ነው? አሁን ይሄ ለውጡ የመምጣት ከጀመረ ወዲህ ትርክቱ ምንድን ነው? ይቅርታ 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 ምን ስለሆነ ይቅርታና ፍትህ ተጣልተው ነበር እየከረሙ ያሉት ማለት ይቻላል። እና ይሄ ፍትህን እንደማስመለስ ነው ማለት አንዳንድ ነገሮች ይቅር ሊባሉ ይችሉ ይሆናል። ግን በተለይ በሂማኒቲ ላይ የደረገ ጭካኔ እና እንደገና ደግሞ ሀገርን በሚዘገንን ጥልቀት መዝረፍ ይቅርታው ድረስ እንደሆነ በጣም ያሳ ነበር። ስለዚህ ይሄ እስረኞች ይፈታሉ፣ እስረኞች በሙሉ ይፈታሉ ከሚለው ዜና ቀጥሎ በጣም አስደሳች ዜና ነበር ማለት ይቻላል።
እንግዳ የሆነባቸውን ነገርም የገለጹ ነበሩ። አቶ ቁምላቸው ዳኜ ከጠቅላይ አቃቢ ሕጉ የሰሙት በአብዛኛው የሚጠብቁት የነበረ ቢሆንም ያልጠበቁትንም የሰሙ ይመስላሉ።
ነገር ግን ትንሽ ያስገረመኝ ነገር ምንድን ነው? ዜጎችን ለመደብደብ ለማሰቃየት የስቃዩ ደረጃ ምን ያክል እንደሆነ በየወቅቱ ስራዬ ተብሎ ቁጭ ተብሎ የሚገመገም መሆኑ እና የተሻሉ ወይም የባሱ ጭካኔ እና የማሰቃያ መንገዶች እንዲደራጁ መመሪያ መሰጠቱ፣ ሰዎችም የሚገመገሙት አነስተኛ በደል አደረሰ፣ አነስተኛ ማሰቃየት ፈጽመሃል ወይ አነስተኛ ግርፋት አድርገሃል እየተባለ መሆኑ በጣም ትንሽ አስገርሞኛል።
ዶክተር መረራም ያስደነገጣቸው ነገር ነበረ።
አንድ ነገር ግን ሌሎቹን አውቃቸው ነበር በተለያየ ደረጃ። ግን ግብረ ሶዶም የሚባለው ወንድ በወንድ ላይ በጆዳ ባህል በጣም ትንሽ ያስደነግጣል። ገባ በባህላችን ያልተለመደ ትልቅ ነውር ነገር ነው። ሌሎቹን እንደ ማኮላሸት እንግዲህ እሱ በጃ ቋንቋ ደረጃ ነው ወንጀሉ እቺ ከበደ ነው ለማለት ሳይሆን በኢትዮጵያ ባህል በጣም ትንሽ ይዘገንናል፣ ይፈቀድታል።
ወደፊት መደረግ አለበት በሚሉትም ለሶስቱም እንግዶቼ ጥያቄ አቅርቤ ነበረ። ከህግ አኳያ መሆን አለበት የሚሉትን አቶ ቁምላቸው ዳኜ ሐሳባቸውን አካፍለዋል።
መንግስት ይሄ ድርጊት ፈጸመ እንደነበረ አምኗል። ሰዎቹ ላይ በደል እንደደረሰ ጠቅላይ አቃቤ ሕጉ ትናንትና በዝርዝር ገልጿል፣ የደረሰውን በደል። ስለዚህ እነኚህ በደል የደረሰባቸው ዜጎች ሊካሱ ይገባል። መንግስት እነኚህ ሰዎች ካሳ እንደሚከፈልበት ሁኔታ መመቸት አለበት። በዳዮቹም ራሳቸው የፍትሐብሔር ክስ ቀርቦባቸው ከወንጀል ተጠያቂነት ተጨማሪ የፍትሐብሔርም ተጠያቂነት ሊከተላቸው ይገባል። ምክንያቱም ይሄ እንዲህ አይነት የሰብአዊ መብት ጥሰት መፈጸም በወንጀልም በፍትሐብሔርም እንደሚያስጠይቅ በግልጽ መልእክት ሊተላለፍ ይገባል። ህዝባችንም ቢሆን ይህን ነገር መቼም ቢሆን ሊታገሰው አይገባም። ተመሳሳይ ድርጊቶች የፈጸሙ አካላት ላይም ጥቆማ በመስጠት ወደፊት ተመሳሳይ ድርጊት ለመፈጸም የሚሞክሩ የጸጥታና የፖሊስ አካላት ላይ ወዲያውኑ ተጠያቂ በማድረግ ይሄ ነገር እንዳይፈጸም ይሄ ባህል ይሄ አስከፊ የሆነ ባህል እንዲሻር ቁስላችንም እንዲሽር ማድረግ አለበት።
በፈቃዱ ኃይሉ በበኩሉ ደግሞ የሚከተለውን ብሎ ነበረ።
በፊት ፖለቲካ እስረኞች ሲታሰሩ የነበረው ሲሰቃይ የነበረው አገሪቷም ስትዘረፍ የነበረው በጥቂት ሰዎች ውሳኔ ነው እንጂ ተቋማዊ ቁጥጥር ስለሌለ ነው። እና አሁንም ፍቺው እንዲሆን እነዚህ የሚታሰሩትም በተመሳሳይ በፊት ያኛው ወንጀሉ ይደረግበት በነበረው መንገድ ነው። ስለዚህ ከዚህ አዙሪት መውጣት አለብን። ምክንያቱም ጊዜም ከላይ በመንግስት አናት ላይ ባሉ ሰዎች መካከል ፈቃድ ብቻ ነገሮች የሚፈጸሙበት አገር መሆኑ መውቃት አለበት። ኢትዮጵያ እንደ ማንኛውም አገር ዲሞክራሲ ይገባታል። ስለዚህ ህዝቦች የሚሉት መደመጥ አለበት። ተቋማት ነጻና ገለልተኛ ሆነው እርስ በርሳቸው የሚጠባበቁና ሚዛን ያላቸው መሆን አለባቸው። ስራ አስፈጻሚው ፖሊሲን እሰር ስላለው ብቻ የማያሰር፣ ደህንነቱን ሰልል ስላለው ብቻ የማይሰልል፣ ፍርድ ቤቱም በተመሳሳይ መንገድ የማይነቅድ መሆን አለበት። ስለዚህ ተቋማዊ ነጻነትና ገለልተኝነት መጠበቅ አለበት።
የፖለቲካ መሪው ዶክተር መረራ ጉዲና ፖለቲካዊ መፍትሄውን ያስቀደሙ ይመስላሉ።
እኛ እንግዲህ በደጋግመን ለአዲሱ እንበለውና ለአዲሱ መንግስት ያስገባ ነው፣ ይህ ብሔራዊ መግባባት ያስፈልጋል። ኢትዮጵያ አብዛኛው ኢትዮጵያ ህዝብ የኔ መንግስት ነው ብሎ ከቅልበሳም ለመከላከል ይህ ያለውንም እየተደረገ ያለው ለውጥም የተሻለ ዋስትና የተሳካ ዲሞክራሲያዊ ስርዓት ጎዳና እንድንይዝ ዘላቂ አስተማማኝ ነጻና ፍትሃዊ ምርጫ በሀገራችን እንዲመጣ ለማድረግ እንዲቻል ሁሉም ኃይሎች የሚጋጩ ህልሞቻቸው አስቀምጠው መሀል መንገድ ላይ የሚገናኙበት የብሔራዊ መግባባት መስመር ቢይዝ ጥሩ ነው።
አቶ ቁምላቸው የመፍትሄ እርምጃዎች ብለው ከዘረዘሯቸው አንዱ የመንግስት አካላትን ተጠያቂነት ማረጋገጥ የማይታለፍ መሆኑን ነው። የብረታ ብረትና ኢንጂነሪንግ ኮርፖሬሽን ኦዲት እንዳይደረግ ህግ በመደንገጉ ከፍ ያለ ስህተት እንደተፈጸመም አስታውሰዋል። ከዚህ በተጨማሪ መደረግ አለባቸው ያሏቸውንም ጠቁመዋል።
ሁለተኛው ነገር እነኚህን ተቋማት ማናቸውን የመንግስታዊ ተቋም እየተከታተሉ የሚፈጸሙ ምዝበራዎችን፣ የሚፈጸሙ ዘረፋዎችን፣ ሌብነቶችን እንዲያጋልጡ ለሚዲያ ተቋማት፣ ለመገናኛ ብዙሀን ሙሉ ነጻነት መስጠት ያስፈልጋል። አስፈላጊው መረጃ በወቅቱ እንዲያገኙ ማድረግ ያስፈልጋል። በሶስተኛ ነገር ደግሞ እንደዚሁ ይህን ነገር ህዝቡ በተደራጀ መልክ መታገል ስላለበት የሲቪል ማህበረሰብ ተቋማት በነጻነት የሚንቀሳቀሱበትን ምህዳር ማበጀት ያስፈልጋል። እነኚህ ባለመኖራቸውም ጭምር ነው እዚህ ደረጃ እስክንደርስ ድረስ በቢሊዮኖች የሚቆጠሩ ገንዘብ ለመዘረፍ ምክንያት የሆነው በዚህ ምክንያት ነው። ሌላ የመጨረሻው ነገር ደግሞ ያው ነጻና ጠንካራ ፍርድ ቤት ያስፈልገናል፣ የሚያስፈጽም ተጠያቂ የሚያደርግ ማለት ነው። ምንም አይነት የፖለቲካ ገደብ መኖር የለበትም። እነኝኑ ለማድረግ ግን አሁንም ቁልፍ ስራ ነው ብዬ የማስበው እና ረጅም ጊዜ የሚወስድ የሚመስለኝ በመሰረቱ ኢትዮጵያን መንግስት አስተዳደር የሲቪል ሰርቪስ የምንለውን ማለት ነው የመንግስት አስተዳደር ስርዓቱን ከስር መሰረቱ ሲቪል ሰርቪሱን መቀየር ያስፈልጋል። አሁን ያለው ኢትዮጵያ ሲቪል ሰርቪስ የተዋቀረው በፖለቲካ ታማኝነት ነው። የመንግስት ስራ እንዲሰራ የሚጠበቀው በካድሬዎች ነው፣ በባለሙያዎች አይደለም። ከካድሬዎች እጅ ወጥቶ በባለሙያዎች እጅ ካልገባ በስተቀር ብቃት ባላቸው ባለሙያዎች እጅ እስካልገባ ድረስ የመንግስት አሰራር በየደረጃው ያለው ማለት ነው እዚህ ሀገር ውስጥ ዘረፋ መቀጠሉ አይቀርም። እዚህ ሀገር ውስጥ መቼም ቢሆን ጥራት ያለው ህዝብን የሚያረካ አሰራር ልናገኝ አንችልም። ስለዚህ ሲቪል ሰርቪሱን እንዳለ ከስር መሰረቱ ማስተካከል ያስፈልጋል። በሙሉ ፈትሾ በባለሙያ ብቻ ማደራጀት ያስፈልጋል። ማናቸውም ቅጥርም ሆነ እድገት በሙያና በእውቀት ብቻ የሚደረግበትን መንገድ መዘርጋት ያስፈልጋል። አሁን ያለው ፓርቲና መንግስት የተቀላቀለበት አሰራር ፍጹም ተቀባይነት የሌለው ስለሆነ ይሄ መወገድ አለበት።
በጣም አመሰግናለሁ ሁላችሁም።
አመሰግናለሁ።
አመሰግናለሁ መለስካቸው። ወደ ተከታዩ ደግሞ አስተያየት እናልፋለን። መንግስት በሰብአዊ መብቶች ጥሰትና በሙስና ተጠርጣሪዎች ላይ እየወሰደ ያለው እርምጃ ተገቢ ነው ያሉ ጠበቆችና አንድ የቀድሞ እስረኛ ከዚህ የተሻለ ጠንካራ እርምጃ እንጠብቃለን ብለዋል። ሲዮን ግርማ ተጨማሪ አላት።
መቶ አለቃ ማስረሻ ሰጤ የቀድሞ የመከላከያ ሰራዊት አብራሪ ነበር። ከእስርም በቅርቡ ነው የተፈታው። በእስር ቆይታው የተለያዩ የሰብአዊ መብት ጥሰቶች ሲፈጸሙበት እንደነበር ሲገልጽም ቆይቷል። ዛሬ የፌዴራል ጠቅላይ አቃቤ ሕግ ከወሰዳቸው እርምጃዎች አንዱ በሕግ ማዕቀፍ ስር ሆነው የሰብአዊ መብት ጥሰቶችን ፈጽመዋል ብሎ የጠረጠራቸውን ማሰሩን በተመለከተ አስተያየቱን ጠይቄዋለሁ።
የመጀመሪያ አካባቢ ላይ የመንግስት መለሳለስ በዚህ በይቅርታ ስም ወንጀለኛን የመደበቅ አካሄድ ነበር። በስማችን ሳይቀር በመንግስት አመራሮችና በኢህአዴግ ላይ አሁን ለውጡ አመጣቸው በሚባሉ መሪዎች ላይም ጭምር ስንጥፍ ቆይተናል። ይሄ ነገር እንደማያዛልቅ አውቀው አሁን ላይ መንግስት ነው እና ለዚያም ደግሞ አፍሪካ ውስጥ ያለች ለዚያም ደግሞ በብሔር ፌዴራሊዝም ስትመራ የኖረች ቋንቋን መሰረት ያደረገ መከፋፈልና ማጭበርበር፣ ዝርፊያ፣ መንግስታዊ ሽብር ሲደረግባት የኖረች ሀገር እንደ ሀገር ለማስቀጠል መንግስት ጥርስ ማውጣት ይኖርበታል ብዬ አምናለሁ። የህግ የበላይነት መከበር አለበት ብዬ አምናለሁ። ሶ አሁን የተጀመረው ነገር መበረታታት ያለበት የኢትዮጵያ ህዝብም ሊደግፈው የሚገባ ነገር ነው እና በዚሁ መቀጠል ይኖርባቸዋል እስከ መጨረሻው ድረስ። አንዳንዱ የፖለቲካ ውሳኔ የሚጠይቁ ሊሆን ይችል ይሆናል። በተለይ ከዚህ ከብሔራዊ መረጃና ደህንነት አካባቢ ላይ በተለይ አመራረቱ ላይ ጠቅላይ አቃቢ ህግ አካባቢ ላይ ያለ የፖለቲካ መፍትሄ የሚያስፈልጋቸውን በፖለቲካ አይን ማየት፣ ህጉ በሚፈቅደው መንገድ ደግሞ መንግስታዊ ስርዓቱን በጠበቀ መልኩ የሀገርና የህዝብን ደህንነት ለማስጠበቅ ሲባል ግን የህግ የበላይነት ተጠናክሮ መቀጠል አለበት ብዬ አምናለሁ።
የህግ የበላይነትን ማረጋገጥ የሚያስፈልገው ደግሞ እንደ አጀማመሩ ሁሉ በዚህ ጉዳይ ላይ የሚጠረጠሩትን በሙሉ ለህግ እና ለፍትህ ማቅረብ ሲቻል ነው ብሏል።
ሀገር እንዳትረጋጋ ህዝብም እንደ ህዝብ ወንጀለኛ እየተባለ ሲሳደድ ሲገረፍ የኖረ በጣም ብዙ የሰብአዊ መብት ጥሰት ሲፈጸምበት የኖረ አገር ላይ ነው ያለ ነው እና እነዚህ ነገሮች እንግዲህ እኛ በእስር ቤት የነበርንበት ወቅት የተፈጸመብንን ግፍ በዝርዝር አንደኛ ለቪኦኤ ራሴ የሚሰጠውት፣ ሁለተኛ በአማራ ቴሌቪዥን በራሱ በመንግስት ሚዲያ ቀርበን መናገራችን ይታወቃል። ያንን ተከትሎም የፌዴራል ጠቅላይ አቃቢ ህግ እኛ በሚስትር ሂደን ቃል እንድንሰጥ ተደርጓል። የምናውቃቸውን በስም የማናውቃቸውን ደግሞ በምልክት እየተናገር ሚስትር ተይዞ ቆይቷል። አሁን ላይ ወደ እርምጃ ተገብቷል ማለት ነው። መንግስት ለውጡ ያመጣኝ ነኝ ካለ፣ ህዝብም ይደግፈኝ ካለ፣ እንደ ሀገር ኢትዮጵያ ትቀጥል ብሎ ካሰበ እነዚህ ግለሰቦች አሁንም ባላቸው የኢኮኖሚ የበላይነት ተጠቅመው ሀገር ከማተራመስ ወደኋላ አይልም እና የህግ የበላይነት አዲስ አበባ ላይ ሄኖክን ከያዘ፣ ኦሮሚያ ላይ አብዲሳን ከያዘ፣ አማራ ላይ አበበን ከያዘ፣ ትግራይ ላይ ሀለፎምን መያዝ ወይም ገብረ ምናምንን መያዝ የግድ ነው። ያው ህግ ሳይሸራረፍ ማለት ነው። ስለዚህ በአንድ ሀገር ውስጥ ሌላ ሁለት መንግስት ሶስት መንግስት አያስፈልግም። የህግ የበላይነት መጠበቅ አለበት ብዬ አምናለሁ። አሁን የተያዘው ጅምር ጥሩ ነው፣ አበረታች ነው። ከጎናቸው ሁነን ኢንፎርሜሽን እየሰጠን የነበረውን ግፍ በማውጣት እንተባበራቸዋለን። ወንጀለኞች በምንም መልኩ በብሔር ስም ተጠልለው መኖር የለባቸውም። ንጹሐንን ህዝብ ማጫረስ የለባቸውም እና በህግ መጠየቅ ይኖርባቸዋል ብዬ አስባለሁ።
አቶ ወንድሙ ይብሳ ጠበቃ ናቸው። በተለይ በሽብር ወንጀል ተከሰው ፍርድ ቤት ይመላለሱ ለነበሩ ብዙ እስረኞች ጥብቅና ሲቆሙ ነበር። እርሳቸው የወከሏቸው ደንበኞቻቸው በእስር ላይ ያሉ ይፈጸምብናል የሚሉትን የሰብአዊ መብት ጥሰት ለሌሎች በማሰማትም ይታወቃሉ።
እውነትና ንጋት እያደር ይጠራል ይላል ኢትዮጵያዊ አባቶቻችን፣ ወይ ደግሞ ጥጃና እውነትም ማታ ነው የምገባው ይባላል። አሁን ዛሬ መንግስት ወይም አቃቢ ህግ አምኖ በአደባባይ ለዛውም በመንግስት ሚዲያ እኛ ለአመታት ስንጮህና ስንሰቃይበት የነበረው ታሳሪዎች ተኮላሽተናል፣ ጨለማ ቤት ታስረናል፣ ተደብድበናል፣ ጥፍር ተነቅሏል ስንል ውሸት ነው፣ ፈጠራ ነው ስሉ የነበረው የመንግስት አካል የዚህ አይነት እርምጃ ወሰዱ። በእውነቱ ያበረታታና ተስፋ የሚሰጥ ነው። ጅምሩ በጣም ግሩም። ነገር ግን አንድ ነገር ከስሩ ካልተነካ ከስሩ ውሃ ከጥሩ የሚባል ተረካል። ዋናዎቹ አሁንም አልተነኩም። ትልልቆቹ እነዚህ አሁን ዛሬ የተያዙት እነዚህ የምናውቃቸው ታዛዦች ናቸው። መስተርማይንዶቹ እስካልተያዙ ድረስ እነዚህ ቅርንጫፎችና ግልገሎቹን በማለት ችግሮቹ ልፈቱ አይችሉም። ይታወቃሉ። ለምሳሌ አሁን የደህንነት ኃላፊ የሚባሉት ሰውዬ ኢትዮጵያ ውስጥ ለተፈጠሩ ችግሮች በሙሉ አናትም እናትም ዋናው ሰው ነው። ይህ ዋና ሰው እዚህ በኢትዮጵያ ምድር ላይ ከፍተኛ ሹመት ተሰጥቶት አሁንም በአንድ ክልል የደህንነት ኃላፊ ሆኖ ባለበት ጊዜ እነዚህን ሰዎች ማየት በጣም ጥምና የሚገደፍ መንግስት እዚህ የወሰደ ያለው በእውነቱ በአመታት ይሰራል ተብሎ የማይጠበቅ እጅግም በጣም አስገራሚ ነው። ነገር ግን ድሉን ለውጡን የተሟላ ለማድረግ ዋናዎቹ ሰዎች አሁንም አሉ አንዱና ለዘረፋውም ይሁን ለሰብአዊ መብት ዘፈፋውም አንበሳ፣ ነብር፣ ጅብ ከሰዎች ጋር እንዲታሰሩ ያደረጉ ሰዎች ዋናዎቹ አልተነኩም። ወንጀል ተነቀለ ጠፋ የሚባለው መስከርማይንዶች ሲያዙ ነው።
ሌላው ጠበቃ አቶ አመሀ መኮንን እስከ ዛሬ ድረስ ሲታፈን የቆየው የመብት ጥሰት ሰሚ አግኝቶና በአደባባይ በመንግስቱ ማለትም በአቃቤ ሕጉ አንደበት ተገልጾ መሰማቱ በራሱ ከፍተኛ ስሜት አለው ይላሉ።
በችሎቶች ሁሉ በችሎት አደባባይ ሁሉ ሲነገር ፍርድ ቤቶችም ሌሎች የህግ አስከባሪ አካላት እያዩ እየሰሙ እንዳልሰሙ ሲታለፍ የነበረ ምናልባትም ይህን የሰብአዊ መብት ጥሰትም ደረሰ ብለው አቤቱታ ሲያቀርቡ ድምጻቸው ከመሰማት እንባቸው ከመታበስ የሚያነሱ ጥያቄ ተስተናግዶ የማስተካከያ እርምጃ ከሚወሰድ ይልቅ እንደውም በእነሱ ላይ ሌላ ተጽዕኖ ሲደርስ ይሄ እንግዲህ ባለሙያዎችንም በተለይ እነዚህ የሰብአዊ መብት ጥሰት የተፈጸመባቸውን ሰዎች እየወከሉ በፍርድ ቤት ሲቀርቡ የነበሩ ባለሙያዎች ጭምር ላይ ነው ይሄ ችግር ሲደርስ የነበረውን የጠበቃ ተማም ቡልቡላ ላይ የደረሰውን እናስባለን። በሌሎችም ላይ በሌሎቻችን ላይ እንደዚህ የተለያየ መጠኑ ይለያይ እንጂ የተለያየ ጫና ሲደርስ እናስባለን። ትክክል ነው። ይህንን ሁሉ የሚጽፉ የመንግስት ተቋማትን አጠለሻችሁ፣ የመንግስትን ስም አቆሸሻችሁ እየተባሉ ሲከሰሱ ሲፈረድባቸው ሲቀጡ ቆይተዋል። ይህን ስንታዘብ ኖሮናል።
ድርጊቱን ፈጽመዋል የተባሉት ለፍርድ መቅረብ መቻላቸው የህግ የበላይነት መኖሩን የሚያረጋግጥና ለመጪውም ጊዜ አስተማሪ ነው ብለውታል።
በኢትዮጵያ ታሪክ ብዙ ጊዜ ሲደረግ የማይታይ በተለይ ደግሞ ከሰብአዊ መብት ጥበቃ አንጻር አንዱ መመዘኛ ይሄ ጥሰት ፈጽሞ ሳይጠየቁ የመቅረት ወይም ኢምፒዩኒቲን የማስቀረት ጉዳይ ነው። ከዛ አንጻር ትልቅ ትርጉም ያለው እርምጃ ነው ብዬ ነው የማስበው። ጥሰት የተፈጸመባቸው ሰዎችን ከመካስ አንጻር አንዱ ጥሰት የተፈጸመባቸው ሰዎች የሚካሱበት መንገድ ያው ፈጻሚዎቹ መጠየቃቸው ነው። ይሄ አንድ ነገር ነው። ከዚህ በላይ ግን ደግሞ ወደፊት የሚኖረው የአስተማሪነት ዋጋም እጅግ ከፍተኛ ነው። አንድ ወቅት ስልጣን ላይ የነበረን ቡድን ለማስደሰት የዛን ቡድን ዓላማ ለማሳካት ብቻ በዜጎች በንጹሐን ላይ የሚፈጸም ግፍ ይዋል ይደር እንጂ ውጤቱ ምን ሊሆን እንደሚችል ትልቅ መልእክት የሚያስተላልፍ ነው። እንግዲህ ይሄ አሁን በቁጥጥር ስር መዋላቸው የተገለጸው ነገር እንዳለ ነው። በተከታታይ ተገቢው የፍትህ ሂደት ውስጥ አልፎ መቀጣት የሚገባቸው ሰዎች ደግሞ ሲቀጡ የምናይበት ሁኔታ ይኖራል ብዬ አስባለሁ።
የፌዴራል ጠቅላይ አቃቤ ሕግ አቶ ብርሃኑ ጸጋዬ ቀሪ ያልተያያዙ ተጠርጣሪዎች መኖራቸውንና ፎቶግራፋቸው ተደራጅቶ ለሕዝብ ይፋ እንደሚደረግ በዛሬው መግለጫቸው አስታውቀዋል። ለአሜሪካ ድምፅ ጽዮን ግርማ፣ ዋሽንግተን ዲሲ።
አመሰግናለሁ ጽዮን። ወደ ተከታዩ ደግሞ ዘገባ እንለፍ። በቀድሞዎቹ የሜቴክና የደህንነት ኃላፊዎች የተፈጸመው አድራጎት እጅግ የሚዘገንን ነበር ሲሉ የአሜሪካ ድምፅ ያነጋገራቸው የአዲስ አበባ ነዋሪዎች ገልጸዋል። እስክንድር ፍሬው ተከታዩን ይዟል።
በሜቴክ ኃላፊዎች ተፈጸመ የተባለው ሙስናና በደህንነት ኃላፊዎች ሲፈጸም የቆየው የሰብአዊ መብት ጥሰት እጅግ የሚዘገንን መሆኑን የአሜሪካ ድምፅ ያነጋገራቸው የአዲስ አበባ ነዋሪዎች ገልጸዋል። ስሙ እንዲገለጽ ያልፈቀደው አስተያየት ሰጪ ይህንን ካንጸባረቁት አንዱ ነው።
በተለይም ደግሞ ሜቴክ ላይ የሚሰሩ ከፍተኛ ባለስልጣናቶች አገሪቱን መዝብረዋል፣ በጣም በርካታ ገንዘቦችን ወስደዋል። በአሁኑ ሰዓት ደግሞ እነዚህ ሰዎች ተሸሽገው ይገኛሉ። ኢትዮጵያ ውስጥ ለኢትዮጵያ ሕዝብ ያስቀሩት ነገር በጣም ጥቂት ነገር ነው። እንዳለ ወስደውታል። ፎቁ ጎማ ቢኖሮ ኖሮ ይዘውት ሄደው ያስቀምጡት ጥሩ ነበር። ኢትዮጵያ ውስጥ በርካታ ነገሮችን ወስዷል። መርከብን የሚያክል ነገር የት እንደደረሰ አልታወቀም። በኢራን በኩልም በህገወጥ መንገድ ሲሰራ ነበረ። ስለዚህ ህንፃው ጎማ ቢኖሮ ኖሮ ይወስዱታል ማለት ምንድን ነው? ይሄንን አንስተው ወስደው ሌላ ከተማ ላይ አስቀምጠው ቢጠቀሙበት ራሱ ደስ ይላቸዋል። ነገር ግን መሬትና ፎቅ መነሳት ስለማይችል እሱን ብቻ ተተውልን ሄዱት። ለእኛ
ህዝቡ የተፈጸመውን ካወቀ ቆይተዋል ያሉት ደግሞ ሌላው አስተያየት ሰጭ ናቸው።
ሰዓቱ ደርሶ የተወሰደው እርምጃ በመደረጉ ጥሩ ነው። ግን ይሄ ጉዳይ በህዝብ ደረጃ ሲብላላ የቆየ ነው። ከፍ ያለ አሜታ አለ፣ ችግር እንዳለ ቀደም ብሎ ህብረተሰቡ ያውቀዋል። ግን እያወቀው ይሄ ሁሉ ነገር እየሆነ መቼ ነው እያለ በጉጉት ሲጠብቅ የነበረውን አሁን በግልጽ እነኚህ ሰዎች ያደረጉትን ድርጊት ጠቅሶ ለህዝብ ይፋ በመሆኑ ጥሩ ነው ላለው። በአጠቃላይ ግን የቆየ ነው ይሄ ነገር፣ እያንዳንዱ ህዝብ ውስጥ ያለ ነው። በየቦታውም ህብረተሰቡ ሲገናኝ ይሄንኑ ነገር ያወራ ነበር፣ ማለት ያውቀዋል። ግን እያወቀው እንደዚህ ግልጽ የሆነ ነገር አልነበረም፣ በወሬ ደረጃ ነበር። ግን አሁን ኦፊሻል ሆኖ ግልጽ ሆኖ በመውጣቱ በጣም ጥሩ ነው። ከዚህም በላይ እንደሚቀጥል ተስፋ አለን። በዚህ ብቻ እንደማይቀር ነው።
ሌላ ወጣት አስተያየት ሰጪ ደግሞ መንግስት ትክክለኛውን እርምጃ እየወሰደ መሆኑን አብራርታለች።
ይህንን ጊዜ የወንጀል የሰራ የሚጋለጥበት በስልጣን ላይ ያሉ ሰዎች የሚጋለጡበትን ነገር ያሳየን ያሁን ያለው መንግስታችን ነው። ጥሩ ነው። ለፍርድ አቅርቦ እኛም ያው ከጎኑንን ያለ ነው።
የቀድሞውን የሜቴክ ዋና ዳይሬክተርና የሌሎች ተጠርጣሪዎችን በቁጥጥር ስር መዋል ተከትሎ የተያዙት ሰዎች አጠቃላይ ቁጥር ጨምሯል። የፌዴራል ጠቅላይ አቃቤ ሕግ ተደብቀዋል በሚል የገለጻቸው ሲጨመሩ ደግሞ የተጠርጣሪዎቹ ቁጥር ከዚህም ከፍ እንደሚል ይጠበቃል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
አመሰግናለሁ እስክንድር። ክቡራትና ክቡራን አድማጮች እንግዲህ ዝግጅታችን ሊጠናቀቅ ጥቂት ደቂቃዎች ይቀራሉ። ሙዚቃ ትንሽ ጥቂት እንጋብዛችሁ። ወንዲማክ አባዳማ ክቡራትና ክቡራን አድማጮች የምሽቱ ዝግጅታችን በዚሁ ተጠናቋል።
በምሽቱ ፕሮግራም ዋና አዘጋጅ በትዝታ በላቸውና በሌሎችም ባልደረቦቻችን የምንሰናበታችሁ ቆንጂት ታዬና
እኔም ሶሎሞን አባተንን አብራችሁን ስለቆያችሁ እናመሰግናለን።
ቀጥሎ የትግርኛ ዝግጅት ይቀርባል።
በእኛ በኩል ከወንዲ ማክ ጋር እስከ ዝግጅታችን ፍጻሜ እንተዋችሁ። ጤና ይስጥልን።
ደህና ደሩ።
Anche na mnie kamatau, ene mnatau, ene na mnie kamatau.